ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት የመንፈስ ቅዱስ ስጦታ የሆነው እምነት የመታዘዝ እምነት በሚል ርዕስ ላይ የተመሰረተ ነው። በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 7 እስከ 11 የአምላካችን ቃል እንዲህ ይላል፣ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ላንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ላንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል። ላንዱም በዚያው መንፈስ እምነት፣ ላንዱም ባንዱ መንፈስ የመፈወስ ስጦታ፣ ላንዱም ተአምራትን ማድረግ፣ ላንዱም ትንቢትን መናገር፣ ላንዱም መናፍስትን መለየት፣ ላንዱም በልዩ አይነት ልሳን መናገር፣ ላንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው ያካፈለ ያደርጋል ይላል። የጸጋ ስጦታዎች ምንጫቸው መንፈስ ቅዱስ ነው። መንፈስ ቅዱስ ሰጪ፣ ሰው ተቀባይ ነው። በሰጪና በተቀባይ መካከል ግንኙነት አለ። መንፈስ ቅዱስን ማወቅ በመንፈስ ቅዱስ የጸጋ ስጦታዎች ሁሉ ተጠቃሚ ለመሆን ትልቁ ምክንያትና መሰረት ነው። አማኞች መንፈስ ቅዱስን የሚያውቁበት ዕውቀት ውስጣዊና መንፈሳዊ ባህሪ አለው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 17 ላይ ሲናገር እንዲህ አለ፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል። ልብ እንበል፣ ጌታችን ዓለም ሊቀበለው የማይችለውን ዓለም የማያየውን የእውነትን መንፈስ አማኞች ሊያውቁ የሚችሉበትን ሁኔታ በዚህ ላይ በግልጥ አስቀምጦልናል። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል። ዓለም የሚያውቀው የሚያየውንና የሚሰማውን ነው። መንፈስ ቅዱስ ግን ዓለም ነገርን በሚያውቅበት መንገድና ሁኔታ የሚታወቅ ሆኖ አልመጣም። የመንፈስ ቅዱስ ዕውቀት ውስጣዊና መንፈሳዊ ነው። መንፈስ ቅዱስን በሰው ውስጥ የሚያድርበት ትልቁ ምክንያት ሰው በጌታ ኢየሱስ ክርስቶስ አምኖ የእርሱ ወገን በመሆኑ ነው። ውድ አድማጮች፣ የመንፈስ ቅዱስ ተቀዳሚና ዋና ሥራው እኛን የእግዚአብሔር ልጆች አድርጎ ማኖሩ ነው። ሐዋርያው ጳውሎስ ለገላትያ ሰዎች በጻፈላቸው መልእክት ላይ በምዕራፍ 4 ከቁጥር 4 እስከ 6 ሲናገር፣ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ከድንግል ማርያም የተወለደበትም ሆነ ከሕግ እርግማን እኛን የዋጀበት ምክንያቱና ዋናው ምስጢር እኛ እንደ እግዚአብሔር ልጅ እንደ ኢየሱስ ክርስቶስ እግዚአብሔርን አባታችን አድርገን በጌታ በኢየሱስ ክርስቶስ የልጅነት መንፈስ እግዚአብሔርን አባ አባት እያለን እንድንኖር ማድረግ ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ሐዋርያው ጳውሎስ በሮሜ 8 15 ላይ ሲናገር አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና ይላል። ውድ አድማጮች፣ የእግዚአብሔር ልጅነት ሳይኖር መንፈስ ቅዱስ የለም። ይህንን ልብ ልንል የሚገባ ትልቅ ነገር ነው። ለልጅነታችን ትልቁ ምክንያት ጌታችን ሰው ሆኖ በዚህ ዓለም በመገለጥ እኛን ከሕግ እርግማን በዋጀበት ሞት ሞቶ መነሳቱ ነው። የልጅነት መንፈስ ለመቀበላችን ምክንያታችን ኢየሱስ ክርስቶስ ብቻ ነው። በልጅነት ጸጋ መኖር ማለት ልጆች ሆነን ልንኖር በተሰጠን በጌታ ኢየሱስ ክርስቶስ መንፈስ መመላለስ ማለት ነው። በመንፈስ ቅዱስ ኃይልና ጸጋ መኖር ማለት ነው። በሮሜ 8 14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው የሚለው ታላቅ የወንጌል እውነት የሚያስገነዝበን የእግዚአብሔር ልጅነት የዶክትሪን የሃይማኖት መግለጫ ጉዳይ ሳይሆን በመንፈስ ቅዱስ የመኖርና የመመላለስ ምስጢር ያለበት እንደሆነ እናያለን። ናፖሊዮን ቦናፓርት የተባለ ፈረንሳዊ የሀገርና የጦር መሪ የነበረ ሰው በርሱ አገዛዝ ስር በነበረው ሰራዊት መካከል ሁልጊዜ በስካር እየተከሰሰ ባሳፋሪ ስራው የሚጠራ ናፖሊዮን የሚባል ወታደር ነበር። የዚህ ሰው ስም በነውረኛ ስነ ምግባር በተደጋጋሚ በመጠራቱ ናፖሊዮን ሰውየውን እንዲያስጠራው አደረገው። ትልቁ ናፖሊዮን ለወታደሩ እንዲህ በማለት ይመክረዋል። ወይ ስምህን ቀይር ወይንም ክፉ አመልህን ቀይር ይለዋል። ናፖሊዮን በሚጠራበት ስም ይጠራ የነበረው ይህ ወታደር ናፖሊዮን ሰካራሙ፣ ናፖሊዮን እንዲያደረገ፣ ናፖሊዮን ይህን ፈጸመ እየተባለ ሁልጊዜ ከዛ ስም ጋር በመያያዙ ይህንን ሁኔታ ያልወደደው ናፖሊዮን ወይ ስምህን ቀይር ወይም አመልህን ቀይር አለው። እኔና እናንተ የእግዚአብሔር ልጆች ሆነን ተብለን የምንጠራበት በዶክትሪን የምናነበንበው ወይም ደግሞ ለሰዎች የምንናገረው ለራሳችን የምንደለልበት ሳይሆን የእግዚአብሔር ልጆች የሆኑ ሁሉ በእግዚአብሔር መንፈስ እንደሚመሩ መጽሐፍ ቅዱስ ለሚናገር የእግዚአብሔር ልጅነታችን በመንፈሳዊ ሕይወት አካሄዳችን መገለጥ እንዳለበት የእግዚአብሔር ቃል ያስተምራል። የኛ መድኃኒት ጌታችን ኢየሱስ ክርስቶስ ግን ከናፖሊዮን የበለጠ መሆኑን ልብ ልንል ይገባል። በኃጢአታችንና በበደላችን ሙታን የሆነው የኃጢአት ባሪያዎች ሆነን ስንኖር የነበርነውን ዕዳችንን ከፍሎ በደላችንን ደምስሶ የልጅነት መንፈሱን ሰጥቶ የእግዚአብሔር ልጆች ሆነን እንድንኖር በውስጣችን የሚረዳን ጌታ ነው። ናፖሊዮን ከወታደሩ የፈለገውን መልካም ጠባይ ሊያገኝ የሚችልበት ጸጋም ሆነ የመንፈስ ድጋፍ ለወታደሩ ሊሰጠው አይችልም። የእኛ ጌታ ግን በኃጢአታችንና በበደላችን የታሰርነውን የሚረዳ ከኃጢአት ኃይል ነፃ የሚያወጣውን ብርቱ የሆነውን የሕይወቱን ኃይል የትንሣኤውን መንፈስ ቅዱስን ስለሰጠን የእግዚአብሔር ልጆች ሆነን ለመኖር የምንችለው በመንፈስ ቅዱስ ስንመላለስ እንደሆነ እንመለከታለን። መንፈስ ቅዱስ ሥራ የጸጋ ስጦታዎች ሁሉ መሠረቱ ይሄ ነው። የእግዚአብሔር ልጅነታችን የመንፈስ ቅዱስ ሥራ የጸጋ ስጦታዎች ሁሉ መሠረት ነው። የእምነትን ሁኔታ አስመልክቶ በመጽሐፍ ቅዱስ ስንመለከት ሦስት ሁኔታዎችን እናያለን። የደህንነት እምነት በመጽሐፍ ቅዱስ ውስጥ ለብቻው የተጠቀሰ የጸጋ ስጦታ እንደሆነ እናያለን። የመንፈስ ፍሬ የሆነ እምነት እንዲሁም ደግሞ የጸጋ ስጦታ የሆነ እምነትን እንመለከታለን። የደህንነት እምነት ወንጌል በመስማት ጊዜ ኢየሱስን ለማመን እንድንበቃ የሚረዳ ከእግዚአብሔር የሚሰጥ ጸጋ ነው። በኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ስለሚል እምነቱ የተደገፈው በእግዚአብሔር ጸጋ ላይ ብቻ ሳይሆን እምነቱ ራሱ ከእግዚአብሔርም የተሰጠ ስጦታ እንደሆነ እንመለከታለን። በደህንነት እምነት አማኞች የኃጢአት ደሞዝ ሞት ነውና የእግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ስለሚል የእግዚአብሔር ቃል እግዚአብሔር በልጁ በኢየሱስ ክርስቶስ ለሰው ልጆች ሁሉ የሰጠውን የጸጋ ስጦታ አምኖ መቀበልን የሚያሳይ ነው። የደህንነት እምነት የእግዚአብሔር የጸጋ ሥራ ውጤት ነው። የእምነት ጥራቱም ሆነ ብርታቱ መለኪያ የእምነቱ ምክንያት እንጂ እምነት ከሚታመነው ተለይቶ በራሱ ህልውና ያለው ነገር ስላልሆነ እምነትን እንደ ሥራ መቁጠር የማይቻል ነገር እንደሆነ እንመለከታለን። ስላመንኩ ድኛለሁ በማለት በእምነቱ የሚኩራራ ሰው ቢኖር የምታምነው ነገር ሳይኖር የሚያድንህ እምነት እንዴት ተገኘ የሚል ጥያቄ ቢጠየቅ መልካም ይሆናል። የመዳን እምነት የሚያስገኘው ምክንያትና መሰረቱ የእምነታችን ማረፊያው የምስራች ሆኖ የሚሰበከው ኢየሱስ ክርስቶስ ነው። የደህንነት እምነት ያለ ወንጌል ቃል የማይገኝ እምነት ነው። በዚህ እምነት አማኞች የኃጢአትን ይቅርታና በክርስቶስ አምኖ መጽደቅን ይቀበላሉ። በደህንነት እምነት አማኞች ከአማኞች አይበላለጡም። የሁሉም እምነት ምክንያት አንድ ስለሆነ በዚህ እምነት በሚገኘው የኃጢአት ምህረትም ሆነ እግዚአብሔር የሰው ልጆችን በሚያጸድቅበት ጽድቅ አማኞች ከአማኞች አይበላለጡም። ሐዋርያው ጴጥሮስ እንዳለው ይህ እምነት የክብር እምነት ነው። ወደ አድማጮች ሌላው የምንመለከተው እምነት በመጽሐፍ ቅዱስ ውስጥ የመንፈስ ፍሬ የሆነ እምነት ነው። የአይነቱ እምነት በገላትያ ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት ራስን መግዛት ነው ተብሎ ከተጠቀሱት የመንፈስ ፍሬዎች መካከል አንዱ እምነት እንደሆነ እናያለን። የመንፈስ ፍሬ የሚሆነው እምነት በመንፈስ ቅዱስ በሚመራ ሕይወትና አካሄድ የሚገኝ የሕይወት ፍሬ እንደሆነ እንመለከታለን። ይህ እምነት የመንፈስ ፍሬ ስለሆነ በመንፈስ በሚመላለሱ አማኞች ሕይወት ብቻ የሚታይ እምነት ነው። እንዲህ በመሰለው እምነት አማኞች በምድር ተቀመጥ ታምነህም ተሰማራ በሚለው የጌታ ቃል መሰረት የምድር ሕይወታቸውን እግዚአብሔርን ተስፋ እያደረጉ በሕይወት ከፍታና ውጣ ውረድ ሳይበገሩ መንገዳቸውን ለእግዚአብሔር አደራ እየሰጡ ሲኖሩ የሚለማመዱት በመንፈስ ቅዱስ ጸጋና ኃይል ከሚኖሩት ሕይወት የተነሳ የሚገኝ የጸጋ ፍሬ እንደሆነ የመንፈስ ፍሬ እንደሆነ እናያለን። መንፈሳዊ ሕይወት በሁለንተናው የእምነት ሕይወት ነው። በዚህ እምነት አማኞች ሊበላለጡ ይችላሉ። በሥጋቸው የሚመላለሱ ያልዳነ አስተሳሰባቸውና ከአባቶቻቸው የወረሱት ምድራዊና ሥጋዊ አስተሳሰብ የሚታገላቸው ክርስቲያኖች ሥጋዊ ባህሪ ሊያሳዩ ይችላሉ። የሥጋን ምኞት ለመፈጸም እንደ ሥጋ ፈቃድ የሚኖሩ ሁሉ የሥጋን ነገር ያስባሉ ስለሚል አማኞች በመንፈስ ቅዱስ ፈቃድና ምሪት ካልኖሩ ሥጋዊ ሕይወታቸውን ለእምነት ሕይወት የማይመች እንዲሆንባቸው እንደሚሆን እናያለን። የመንፈስ ፍሬ የሆነውን እምነት ለመለማመድ አማኞች ሥጋቸውን መካድ አለባቸው። እንደ ሥጋ ፈቃድ እየኖርን የመንፈስን ፍሬ ማፍራት አንችልም። ፍሬ የእድገት ውጤት በመሆኑ የመንፈስን ፍሬ ለማፍራት በመንፈሳዊ ሕይወት መብሰልና ማደግ በጣም አስፈላጊ ነው። የጸጋ ስጦታ የሆነው እምነት ከነዚህ ከላይ ከተቀሰናቸው ከደህንነትና የመንፈስ ፍሬ ከሆነው እምነት ይለያል። ከጸጋ ስጦታዎች ጋር የተገለጠው እምነት ሌሎች ስጦታዎች እንዲሰሩ ምክንያት የሚሆን እምነት ሊሆን የሚችል ባህሪ አለው። የእግዚአብሔር ቃልንም ሆነ ትንቢትን ለመናገርም ሆነ በሌሎች ስጦታዎች ለማገልገል እምነት አስፈልጊ ነው። በሮሜ ምዕራፍ 12 ቁጥር 6 ላይ እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን፣ ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር ሲል ያለ እምነት ትንቢትን ለመናገር አለመቻሉን ያመለክታል። በተጨማሪም እግዚአብሔር ለሰዎች የሚሰጠው የተለያየ አይነት እምነት እንደሚኖርም እንመለከታለን። ምክንያቱም በዚህ ክፍል ላይ እንደ እምነታችን መጠን ይላል። ሰዎች ነቢያት ሆነው ትንቢትን ሲናገሩ የሚናገሩት የትንቢታቸው ይዘቱ ጥልቀቱም ሆነ ብርታቱ እንደ ተሰጣቸው እምነት መጠን የሚወሰን እንደሚሆን ትንቢታቸው ማየት ይቻላል። ስለዚህ ትንቢት ለመናገር እምነት የተሰጠው ሰው ሌሎችን የመንፈስ ቅዱስ ሥራዎች ለመለማመድ እምነት ላይኖረው ይችላል። ሐዋርያት የሰብኩ የነበሩትንም ሆነ የሚያስተምሩትን ሁሉ የእምነት መንፈስ ስለተሰጣቸው ያደረጉት እንደነበረ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ 4 ቁጥር 13 ላይ እንዲህ ሲል ይናገራል። አመንሁ ስለዚህ ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን ስለዚህ እንናገራለን ይላል። ስለዚህ መንፈስ ቅዱስ በውስጣቸው የእምነት መንፈስ ሞልቷቸው በዚያ በተሰጣቸው እምነት ልክ የእግዚአብሔርን ቃል እንደተናገሩ ሐዋርያው ጳውሎስ ያረጋግጥልናል። የጸጋ ስጦታ በሆነው እምነት የሚሰሩ የመንፈስ ቅዱስ ሥራዎች ብዙ አይነትና መልክ የሚያሳዩ ሊሆኑ ይችላሉ። ሐዋርያው ጳውሎስ የእምነትን ትልቅነት የሚገልጥበት ሁኔታ አንድ ትልቅ ነገር ያስተምረናል። በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 2 ላይ ተራሮችን ስካፈልስ ድረስ እምነት ሁሉ ቢኖረኝ ይላል። ይህንን ሁኔታ ጌታችን በማርቆስ ምዕራፍ 11 ቁጥር 2 እስከ 23 ላይ እውነትላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል ይላል። የትልቅ እምነት መለኪያውን መናገራቸው እንደሆነ እናያለን። ተራራን የሚያፈልስ እምነት መለኪያው እንዲህ ቢሆንም ከላይ እንዳልኩት ተአምራዊና ከሰው አይምሮ በላይ ለሆኑ ነገሮች ብቻ የሚውል ሳይሆን በተለያየ ደረጃ ሊሰራ የሚችልበት ብርታቱም የሚገለጥበት ሁኔታና አሰራሩ ሊለያይ የሚችል እንደሆነ እንመለከታለን። ትንቢትን ለመናገር ደግሞም የእግዚአብሔርን ቃል ለማስተማር ተራራም ለማፍለስ ችግሮችን ከሰዎች ህይወት ውስጥ ለመቋቋም በብዙ ሁኔታ ህምነት በብዙ አሰራር ሊገለጥ እንደሚችል ማየት እንችላለን። ሐዋርያ ጳውሎስ ለሮሜ ሰዎች በጻፈላቸው መልእክት ላይ በምዕራፍ 1 ቁጥር 12 ላይ ይህንንም ማለቴ በመካከላችን ባለች በእናንተና በእኔ ህምነት አብረን በእናንተ እንድንጽናና ነው ማለቱ ክርስቲያኖች እርስ በርሳቸው የእግዚአብሔርን ቃል በመከፋፈል ከሚጽናኑበት አንዱ አንዱን ከሚያበረታታበት የመተናነጽና የመገናባት አሰራር ጀምሮ ትንቢትንም ሆነ ታምራዊ ድንቅን የሆኑ ስራዎችን በመስራት ደረጃ ሁሉ የሚገለጥ ስጦታ እንደሆነ እምነትን እናያለን። የእግዚአብሔር ስም የተባረከ ይሁን። የጸጋ ስጦታ በሆነ እምነት ውድ አድማጮች ሌሎችን እናገለግልበታለን። ከላይ እንዳየነው የደከመውን ለማበርታት የእግዚአብሔር ቃል በእምነት ተሞልተን የሚያጽናና ቃል የሚደግፍ ቃል በመስጠት እናገለግልበታለን። ደግሞም የታመመውን የተጠቃውን ሰይጣን የተጋባቸውን ለመርዳት የጌታ መንፈስ ነጻ አውጪ በሆኑት የብሉይ ኪዳን መሪዎችና ነቢያት ላይ እንደመጣ በሚያምኑ ቅዱሳን ላይ የመጣ መንፈስ ቅዱስ በጌታ ቃል ልባቸውን ያቀጣጠለ ሰዎችን በጌታ እንዲታመኑ በማድረግ የጨለማን ኃይል ለመስበር በምልጃ ጸሎትና በእግዚአብሔር ቃልም እንዲያገለግሉ ሁሉ እንደሚያደርግ እንመለከታለን። የጸጋ ስጦታዎች አማኞችን እርስ በርሳቸው እንዲተናነጹና እንዲገነባቡ የሚሰጡ ስጦታዎች እንጂ በመድረክ ተዋንያን የሚቀርቡ የትዕይንት ስጦታዎች አይደሉም። በሌላ አባባል ምዕመን ተመልካች ደግሞ የሆኑ ግለሰቦች ደግሞ ያንን ደግሞ ምዕመኑ የሚመለከተውን ነገር ተዋንያን ሆኖ የሚቀርብ አይደለም። ቤተ ክርስቲያን የምትታነጸውና የምትገነባው ምእመናን በተሰጣቸው የልጅነት መንፈስ ተሞልተው መንፈስ ቅዱስ በሚሰጣቸው ስጦታ እርስ በርሳቸው ሲተናነጹ ነው። በዚህ መልእክት መጀመሪያ ላይ የቀረበው ንባብ ይህንን ያሳያል። በአጠቃላይ አንደኛ ቆሮንቶስ ምዕራፍ 12ን ስንመለከት እንዲሁም አንደኛ ቆሮንቶስ ምዕራፍ 14ን ስንመለከት መንፈስ ቅዱስ የአካል መንፈስ መሆኑን እንመለከታለን። ይህንን ትምህርት ሳስተምር በተደጋጋሚ ይህንን መሰረታዊ ሐሳብ ለማጉላት ብዙ ጊዜ ሞክሬያለሁ። ስለዚህ በዚህ መልእክት መጀመሪያ ላይ በቀረበው ሐሳብ ላይ ስንመለከት በአንደኛ ቆሮንቶስ ላይ መንፈስ ቅዱስ ለእያንዳንዱ የሚሰጣቸው ስጦታዎች አካላዊ በሆነ ስብስብ ውስጥ በቤተ ክርስቲያን ህብረት ውስጥ በቅዱሳን ህብረት ውስጥ የሚገለጡ የጸጋ ስጦታዎች እንደሆኑ እናያለን። ስለዚህ በዚህ መልእክት መጀመሪያ ላይ በቀረበው ሐሳብ ላይ ተመስርተን የጸጋ ስጦታዎች ቤተ ክርስቲያን የምትታነጽበትና የምትገነባበት ነው ሲነል እነዚህ ነገሮች በቅዱሳን ሁሉ ተሳትፎ ልናያቸው የምንችላቸው እንጂ በተወሰኑ ሰዎች ወይም ከውጭ በሚመጡ ሰዎች በሚሆን መልክ የሚታዩ አይደሉም። ስለዚህ በተደጋጋሚ እንዳስተማርኩት መንፈስ ቅዱስ የአካል መንፈስ ነው የሚለውን የምንረዳ ከሆነን ግለሰባዊ፣ ወገናዊ፣ ጎራዊ መልክ ባለው መንፈስ መንፈስ ቅዱስ እንደማይሰራ እናያለን። መንፈስ ቅዱስ የአካል መንፈስ ነው። መንፈስ ቅዱስ ቤተ ክርስቲያን አቀፍ ነው። መንፈስ ቅዱስ የአካል መንፈስ ህይወትና የቤተ ክርስቲያን ህያውነትና መንፈሳዊነት ምክንያቱና ምንጩ ነው። ስለዚህ የእምነት ስጦታዎችን ስንመለከት በብሉይም ሆነ በአዲስ ኪዳን የሚሰሩባቸው አሰራሮች ስንመለከት ኪዳናዊ ተልእኮን የሚያስፈጽሙ ሆነው ይገለጣሉ። የእስራኤልን ህዝብ ለመርዳት ለመታደግ ነገስታቶችን ነቢያቶችን መሪዎችን ሲጠቁ በላያቸው ላይ እግዚአብሔር ኃይል የመጣ ጠላቶችን ድል ለመንሳት በመሪነት ላሉ ነቢያቶችን በመላክ የእግዚአብሔርን ህዝብ ለመመለስ የእግዚአብሔር መንፈስ እንደሚሰራ ሁሉ በዚያን ዘመን ያለው ኪዳን በኪዳን ውስጥ የሚታሰበውን ህዝብ ያገለገሉ ሰዎች ሁሉ ሊያገለግሉ የቻሉት በኪዳን መንፈስ በኪዳን ጸጋ ውስጥ እንደሆነ እናያለን። ዛሬም በአዲስ ኪዳን እግዚአብሔር በክርስቶስ ደም በተመረቀው ኪዳን ውስጥ ያለችውን ቤተክርስቲያን የቅዱሳንን ህብረት የእግዚአብሔርን ህዝብ ለመርዳትና ለማገልገል ለማነጽ የሚመጡ የሚሰሩ የጸጋ ስጦታዎች እንደሆኑ እንመለከታለን። ግላዊነትና ወገናዊነት በሆነ ባህሪ የሚሰሩ አይደሉም። እንዳስማተኞች እንደመታተኞች ሰዎችን ለማስደነቅ የሚሰሩ ሳይሆኑ ሰዎችን ለመታደግ የተጠቃውን የተጨነቀውን የተጎዳውን ለማዳን የታሰረውን ለመፍታት እግዚአብሔር ክንዱንና ኃይሉን በሰዎች ለመግለጽ ሲነሳ የሚሰራባቸው ሰዎች ለአሰራሩ እንዲመቹ በማድረግ እንደሚሰራና ያለን። እግዚአብሔር ስም የተባረከ ይሁን። ስለዚህ ለእግዚአብሔር ክንድ የሚታዘዙና የሚታመኑ ሰዎች ሲኖሩ እግዚአብሔር ቅዱሳንን ትካዚያቸውን ችግራቸውን ፍርሃታቸውን ሁሉ ሊቋቋመላቸው እግዚአብሔር በቃል ቢሆን በኃይል ስራዎች ሰዎችን እየቀሰቀሰ በመንፈስ ቅዱስ ኃይል ሲረዳና ቅዱሳን ቤተክርስቲያን ሲታነጹ ማየት እንችላለን። እምነትን ከሰጪውና ከመክንያቱ ከእግዚአብሔር ለይተን የእምነት ባለሙ አድርገን ራሳችንን ማቅረብ ትልቅ ስተት ነው። የምንታመነው እግዚአብሔር የእምነታችን ማረፊያ እርሱ ከሆነልን ፍራ እንጂ የትዕቢትን ነገር አታስብ በሚለው የብርሃን ምክር መመራት አለብን። እግዚአብሔርንም ሆነ መንፈሳዊ ነገሮችን የምንቆጣጠርበት ወይንም እንዲሰሩ የምናደርግበት መሳሪያ አድርጎ እምነትን ማየት ጥንቆላ መሰል ወደሆኑ ለመጠመድና ለመለከፍ ምክንያት ለሚደረጉን የስተት አሰራሮች ራሳችንን አሳልፈን እንዳንሰጥ መጠንቀቅ አለብን። በዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ እምነት ደስ ማሰኘት አይቻልም፣ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና ስለሚል በእምነት ልናገኘው የምንሻው ትልቁ ትርፋችን እግዚአብሔርን ደስ ማሰኘት ነው። ስለዚህ የእምነት ታርጌቱ እግዚአብሔርን ደስ ማሰኘት ነው። እግዚአብሔር ደስ በማይሰኝበት ሁኔታ እምነትን መለማመድ ወደ አመጻ የማይደርስ የሚያደርስ ውድ አድማጮች የማይፈወስ ብራትን የሚያመጣ ምክንያት ሊሆን ይችላል። እምነት ለመታዘዝ ነው። ከመታዘዝ ህይወት የተፋታ እምነት የሃይማኖት መልክ ያለው የሰይጣን መሳሪያ የሆነ አሰራር ነው። አብርሃም ርስትን በንብረትነትና በቁሳዊ መልኩ ሳይሆን ከእግዚአብሔር የተቀበለው በመታዘዝ እምነት ነበር። የመታዘዝ እምነት ከነጣቂና ከቀማኛ ቁሳዊ ባህሪ ከመታይበት እምነት የተለየ እምነት ነው። መንፈስ ቅዱስ በእምነት እንዲሞላን በእምነት ስጦታን በህይወታችን እንዲገለጥ ለመንፈስ ቅዱስ ምሪትና አሰራር ራሳችንን ማዘጋጀት ይኖርብናል። እግዚአብሔር ባስቀመጠን ስፍራና ቦታ በጌታ ፍርሃት ተሞልተን በእግዚአብሔርስ መካከል በፍጹም ትህትና ብንመላለስ መንፈስ ቅዱስ ባለንበት ሁኔታና ስፍራ የጸጋውን ስራ በህይወታችን ይገልጣል። ክብር ለእግዚአብሔር ይሁን። እምነቱም ሆነ ሌሎች የጸጋ ስጦታዎችን እንዲሰሩ በእግዚአብሔር ቃል እግዚአብሔርን የምናደምጥ የምንታዘዝ ሰዎች መሆን ይኖርብናል። ቃሉን ከባለቤቱ ሳንለይ በጌታ ፍርሃት እየተሞላን ራሳችንን በጸጋው ዙፋን ስር ዝቅ እያደረግን ብንመላለስ ጌታ መንፈስ ቅዱስ በህይወታችን ዛሬም ያልፋል። በመጽሐፍ ቅዱስ ውስጥ እነዚህ ሁሉ አምነው ሞቱ የተባሉት በዕብራውያን መጽሐፍ ላይ ተጠቀሱት የእምነት አባቶች የወጡበትን አገር ትተው እግዚአብሔር በሰጣቸው ሀገር ሰማያዊውን ሀገር እየናፈቁ የኖሩት ሁሉም በመታዘዝ እምነት እንጂ የምኞትና የስጋዊ ፍላጎት ማርኪያ ሆኖ በሚያገለግል እምነት አልነበረም። በመታዘዝ እምነት የጌታ ባሪያዎች በኃጢአት የሚገኘውን ደስታ የግብጽን ባለጠግነት የክብር ህይወት እንብ ይያሉ ከእግዚአብሔር ህዝብ ጋራ መከራ መቀበልን እየመረጡ በመታዘዝ መንፈስ የኖሩ እንደሆኑ እናያለን። የመታዘዝ እምነት አንዱን በከፍታ አንዱን በዝቅታ የሚያኖር ሲሆን ሌሎችን ደግሞ በመከራና በስደት የሚያጸና አንዳንዶችን ደግሞ ነገስታትን ድል የሚያስነሳ ባህሪ አለው። እንግዲህ በህይወታችን የሚሰራውን እምነት አይነትና ሁኔታ ወሳኙ የሰማይና ምድር ጌታ አምላክ መሆኑን በመረዳት ለመታዘዝ እምነት ራሳችንን ከሰጠን ለጌታ ፈቃድ የመገዛትና የመሸነፍ ፍላጎት ካለን ጌታ አምላክ ዛሬም በዘመናችን በህይወታችን የክብሩን ሥራ ይሰራል። ለዘላለም ከኛ ጋር እንዲኖር የተሰጠን መንፈስ ቅዱስ ጊዜያዊ ስጦታ አይደለም። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ይሁን በኢየሱስ ክርስቶስ ስም አሜን።